የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያሰራጭላችሁ የዛሬ አርብ ጥቅምት 29 2017 ዓመተ ምህረት ዝግጅታችን ጀመረ። ዛሬ ምሽት የአሜሪካ ፕሬዚደንታዊ ምርጫ ውጤትና ዓለም አቀፍ አንድምታን የተመለከቱ ዘገባዎች ይደመጣሉ። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችንም ይዘናል። እናስጥልኝ እንደምላችኋል እንደምናምሽታችኋል ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብራና ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። ከምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተ ማብራችሁን እንድትቆዩ ይሁን። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች ለእናንተ እናገራለን። ደረጀ ደስታ ይጠብቃችኋል።
በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ዩናይትድ ስቴትስ ጦር አልባ የዩናይትድ ስቴትስ ጦር ሰው አልባ አውሮፕላን ወይም ድሮን በዚህ ሳምንት በደቡባዊ ሶማሊያ ውስጥ ወድቆ መከስከሱን በመጻሩ አፍሪኮም እየተባለ የሚታወቀው የአሜሪካ ወታደራዊ አፍሪካ እዝ ኤክስ ላይ ባሰፈረው ጽሑፍ አስታውቋል። ወታደራዊ እዙ አፍሪኮም በደቡብ ሶማሊያ እንደ አውሮፓ አቆጣጠር ህዳር 5 ከቀኑ 12 ሰዓት ከ40 ላይ በዩናይትድ ስቴትስ ጦር የሚተዳደረው MQ-1C የተባለው ድሮን ወድቆ ተከስክሷል ሲል ባሰፈረው ጽሑፍ ገልጿል። ምንም እንኳ አደጋው የተከሰተው ሰው አልባ አውሮፕላኑ ወይም ድሮኑን ለመምታት በተደረገ ሙከራ ባይመስልም ምርመራው በመካሄድ ላይ መሆኑንም አፍሪኮም አመልክቷል። ተጨማሪ መረጃ እንደተገኘ እንደሚያሳውቅም አፍሪኮም ገልጿል። አፍሪኮም ድሮኑ የወደቀበትን ትክክለኛ ቦታ አልገለጸም። የሶማሊያ ባለስልጣናት ግን አልሸባብ በሚቆጣጠርበት አካባቢ ድሮን ወድቆ መከስከሱ እንደተነገራቸው ተናግረዋል። ትራምፕ የመጀመሪያዋን ሴት የዋይት ሀውስ ጽህፈት ቤት ኃላፊ አድርገው ሰየሙ። ተመራጩ ፕሬዚደንት ዶናልድ ትራምፕ ለድል ያበቃቸውን የምርጫ ቅስቀሳ ዘመቻቸውን በዋና ስራ አስኪያጅነት የመሩትን ሱዚ ዊልሰን የዋይት ሀውስ ጽህፈት ቤት ኃላፊ አድርገው ሰይመዋቸዋል። ሱዚ ዊልሰን በታሪክ ለመጀመሪያ ጊዜ ተደማጭነት ያለውን ቦታ እንዲመሩ የተመደቡ የመጀመሪያ ሴት ሆነዋል። ዊልሰን ትራምፕ ስርዓት ያለው የምርጫ ቅስቀሳ እንዲያካሂዱ በማድረግ በአማረ ውጤት የተጠናቀቀውን ምርጫ በመምራት ለትራምፕ ቅርበት ባላቸው በብዙዎቹ የውስጥም ሆነ የውጭ ሰዎች ዘንድ የተደነቁ መሆናቸው ተነግሯል። ይሁን እንጂ ትራምፕ ባለፈው ረቡዕ ጧት ድላቸውን ሲያከብሩ ማይክሮፎኑን ይዘው በመናገር ለመታየት እንኳን ፍላጎት አላሳዩም ተብሏል። የዊልሰን ሹመት እንደተመረጠ ፕሬዚደንት ለትራምፕ የመጀመሪያዋ ትልቅ ውሳኔ ሲሆን የመጪውን አስተዳደር ወሳኝ ፈተና ሊያመለክት የሚችል ውሳኔ ተደርጎ ተወስዷል። ዊልሰን ይዘው የሚመጡት የፌዴራል መንግስት የሥራ ልምድ ባይኖራቸውም ከተመረጡ ፕሬዚደንት ጋር የቀረበ ግንኙነት እንዳላቸው ተነግሯል። ባለፈው ዓመት በጋዛ ግጭት መሞታቸው ከተረጋገጠ ሰዎች መካከል 70% የሚጠጉት ሴቶችና ህጻናት መሆናቸውን ዛሬ አርብ የወጣው የተባበሩት መንግስታት የሰብአዊ መብት ቢሮ ዘገባ አመልክቷል። ከአንድ ዓመት በፊት በጀመረው የእስራኤል ሐማስ ጦርነት የመጀመሪያዎቹን 7 ወራት ውስጥ በመንግስታቱ ድርጅት የሰብአዊ መብት ቢሮ የተረጋገጠው የሟቾች ቁጥር 8119 ሲሆን ይህ የፍልስጤም የጤና ባለስልጣናት በ13 ወራት ግጭት ከ43000 በላይ ነው ሲሉ ከተጠቀሱት ቁጥር በእጅጉ ያነሰ ነው። የድርጅቱ ዘገባ የዓለም አቀፍ ሕግን ጥሰዋል ሊባሉ በሚችሉ ጉዳዮች ላይ ገለልተኛ የፍትህ ምርመራ እንደሚያስፈልግና ማስረጃዎች ለተጠያቂነት ሲባል መጠበቅ እንደሚገባቸው በመጠቆም አጽንኦት ሰጥቷል። ከተረጋገጡ ሟቾች መካከል ትንሹ ተጎጂ የአንድ ቀን ወንድ ልጅ ሲሆን ትልቋ ደግሞ የ97 ዓመት ባልቴት እንደነበሩ ተገልጿል። ዘገባው አክሎም ይህም በሁሉም የእድሜ ክልል ውስጥ ባሉ ሰላማዊ ሰዎች ላይ ያስከተለው ሰፊ ተጽዕኖ አጉልቶ ያሳያል ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሩሲያ ዩክሬን ውስጥ ዛሬ አርብ በኦዴሳ፣ ካርኪቭ እና ኪቭ ክልሎችን ኢላማ በማድረግ በድሮኖች ሚሳኤሎችና ቦምቦች በፈጸመችው የአንድ ሌሊት ጥቃት አንድ ሰው ሲሞት በትንሹ 25 ሰዎች አካል ጉዳት ደርሶባቸዋል። ጥቃቱ በመኖሪያ ህንጻዎችና መሰረተ ልማቶች ላይ ከፍተኛ ጉዳት አድርሷል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የዩክሬን ኃይሎች 4 ሚሳኤሎችና በግምት 60 የሚጠጉ ድሮኖችን መተው ማውረዳቸውን ገልጸው ዓለም አቀፉ ማህበረሰብ በሩሲያ ላይ የተጠናከረ የጋራ እርምጃ እንዲወስድ አሳስበዋል። ፑቲን ወዳጅናቸው የተባሉት የሃንጋሪው ጠቅላይ ሚኒስትር ቪክቶር አርባን በቅርቡ የአሜሪካ ምርጫ ባሸነፉት ትራምፕ የአሜሪካውያን ለዩክሬን የሚሰጡት ድጋፍ ሊቆም እንደሚችልና አውሮፓም በጦርነት ውስጥ የራሷን ተሳትፎ እንደገና እንድታጤነው ሐሳብ አቅርበዋል። የዋይት ሀውስ ቃል አቀባይ ካሪን ዣን ፒየር እና የፔንታጎን ቃል አቀባይ ሳብሪና ሲንግ ጨምሮ የአሜሪካ ባለስልጣናት ፕሬዚደንት ባይደን ስልጣን እስኪያዛውሩ ድረስ ለዩክሬን እርዳታ መስጠት እንደሚቀጥሉ አረጋግጠዋል። ቀደም ሲል ለዩክሬን ደህንነት ከተፈቀደ ውስጥ በግምት 2 ቢሊዮን ዶላር እና ተጨማሪ 4 ቢሊዮን ዶላር የጦር መሳሪያዎች አሁንም እንዳሉ መሆናቸውን የፔንታጎን ቃል አቀባይ ተናግረዋል። አምስተርዳም ውስጥ በአያክስ እና ማካቢ ቴል አቪቭ መካከል በተደረገው የእግር ኳስ ጨዋታ በእስራኤል ደጋፊዎች ላይ ባነጣጠረ ጸረ ሴማዊ ጥቃት የተጎዱ 5 ሰዎች ሆስፒታል መግባታቸውን የአምስተርዳም ፖሊስ ዛሬ አርብ አስታውቋል። ከጥቃቱ ጋር በተያያዘ 62 ሰዎች በቁጥጥር ስር መዋላቸውንም ፖሊስ ገልጿል። የእስራኤል እና የኒዘርላንድ መሪዎች እንዲሁም የተለያዩ የአይሁድ ማህበረሰብ ቡድኖች ጥቃትና ውከቱን ሲያወግዙ የእስራኤል የውጭ ጉዳይ ሚኒስትርም ለዚሁ ጉዳይ በፍጥነት ወደ ኒዘርላንድ ተጉዘዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በአምስተርዳም በእስራኤል ዜጎች ላይ የደረሰውን ጥቃት አውግዘው የኒዘርላንድ ባለስልጣናት አፋጣኝ እርምጃ እንዲወስዱ ጠይቀዋል። የኒዘርላንድ ጠቅላይ ሚኒስትር ዲክስ ኩፍ በእስራኤላውያን ላይ የሚደረገው ጸረ ሴማዊ ጥቃት በፍጹም ተቀባይነት የለውም ብለዋል። በመካከለኛው ምስራቅ ግጭቶች የተነሳ የተባባሰው ዓለም አቀፍ ውጥረት የእስራኤል ቡድኖችን በሚያካትቱ ጨዋታዎች ላይ የደህንነት ስጋቶችን እየፈጠረ መምጣቱ ተነግሯል። በአውሮፓው ሊግ ጨዋታ አያክስ ማካቢ ቴል አቪቭን 5-0 በሆነ ውጤት አሸንፈዋል። የአሜሪካ ማዕከላዊ ባንክ ፌደራል ሪዘርቭ ለኢኮኖሚ ቁልፍ የሆነውን የወለድ ምጣኔ ትናንት አሙስ በሩብ ነጥብ ዝቅ እንዲል አድርጓል። ውሳኔው በአንድ ወቅት ከፍተኛ የዋጋ ንረት እያሽቆለቆለ መምጣቱን ተከትሎ አሜሪካውያንን ካስቆጣው የዋጋ ንረትና ግሽበት ጋር የተያያዘ ሲሆን የቀድሞው ፕሬዚደንት ትራምፕን በዚህ ሳምንቱ ምርጫ እንዲያሸንፉ የረዳቸው መሆኑ ተመልክተዋል። የወለድ ምጣኔው ቅነሳ በመስከረም ወር በግማሽ ነጥብ የቀነሰውን ተከትሎ የመጣ ነው። ማዕከላዊ ባንኩ ውሳኔው የስራ ቅጥር ገበያውን ለመደገፍ የዋጋ ንረት ለመዋጋትና አሁን ከባንኩ እቅድ 2% በላይ በመጠኑ ያለፈውን የግሽበቱን መጠን ለመቆጣጠር ያለመ ነው ብሏል። ባንኩ ለአራት አስርት ዓመታት እየከፋ የመጣውን የዋጋ ግሽበት ለመቋቋም የወለድ መጠኑ ከአንድ ዓመት በላይ ከፍ አድርጎ መቆየቱን ገልጿል። የሐሙስ ውሳኔ በአራት አስርት ዓመታት ውስጥ 5.3% ደርሶ የነበረውን የወለድ መጠን ወደ 4.6% ዝቅ አድርጎታል። በመጨረሻም በደቡብ ካሊፎርኒያ የሚገኙ የእሳት አደጋ ተከላካዮች ከትላንት በስቲያ ረቡዕ በቬንትራ አውራጃ የጀመረውና 132 ቤቶች ህንጻና ግንባታዎችን በማውደም 2 ቀናት ያስቆጠረውን ሰደድ እሳት ለመቆጣጠር እየሰሩ ነው። ከተራራው ላይ ረቡዕ ጧት የተነሳው ሰደድ እሳት ወደ 32 ስኩዌር ማይል የተስፋፋ ሲሆን ቢያንስ 88 ተጨማሪ ህንጻዎችን ጎድቷል። እስከ ትላንት ሐሙስ ድረስ በቁጥጥር ስር የዋለው 5% ብቻ መሆኑም ተመልክቷል። የሰደድ እሳቱ ባለበት አካባቢ የሚኖሩ ወደ 10,000 ሰዎች አካባቢውን ለቀው እንዲወጡ የተነገራቸው ሲሆን በመገስገስ ላይ የሚገኘው ሰደድ እሳት በአካባቢው በሚገኙ ከተሞች እስከ 3,500 የሚደርሱ ሌሎች ተጨማሪ ህንጻዎችን ሊያወድም እንደሚችል ተነግሯል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የአርብ ምሽት ዝግጅት ሀብታሙ ስዩም ታችሁ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲቪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅት ነው እያዳመጣችሁ የምትገኙት ከአሜሪካ ድምፅ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vnews.com በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሁፍ መልእክት ለመተው ለምትሹ ሌላ አማራጭ አለን። 2022059942 የዋትስአፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። አብይ ርዕስ ጉዳያችን ከአሜሪካ ፕሬዚደንታዊ ምርጫ ጋር የተያያዘ ነው። ድንበር ጥበቃ ኢኮኖሚውን ማጠናከርና አሜሪካን ማስቀደም የመሰሉ ጉዳዮች የዶናልድ ትራምፕ የምርጫ አጀንዳ ከነበሩት ውስጥ በዋናነት ይጠቀሳሉ። አሁን ምርጫውን በማሸነፋቸው ቃል የገቡባቸውን ጉዳዮች ተግባራዊ እንደሚያደርጉ ይጠበቃል። ቃል የተገቡት ጉዳዮች ከበድ ያሉ ናቸው። በተግባር እንዴት እንደሚፈጽሟቸው የሚያሳዩ ዝርዝር ጉዳዮች ግን በብዛት አይሰሙም። የቪኦኤ ቲና ትሬን የላከችው ዘገባ አለ፣ እንግዶ ወልዴ እንደሚከተለው ያቀርበዋል።
It is now clear that we've achieved the most incredible
የማይታመን የፖለቲካ ድል ተቀናጅተናል። ድንቅ ነው።
በምርጫው ምሽት የቀድሞው ፕሬዝዳንት ዶናልድ ትራምፕ በድጋሚ የአሜሪካ ፕሬዝዳንት መሆናቸው ግልጽ ሲሆን ለደጋፊዎቻቸው የአሸናፊነት ንግግር አድርገዋል። ለመጪው 4 አመታት የያዙትን አጀንዳም በድጋሚ አንስተዋል። በምርጫ ዘመቻቸው የድንበር ጥበቃው ከሁሉም ትኩረት የተሰጠው ነው። በአሜሪካ የሚገኙና ወንጀለኞች ያሏቸውን ስደተኞች በአሜሪካ ታሪክ እስካሁን ታይቶ በማያውቅ ቁጥር መጠን ወደ መጡበት እንደሚመለሱ እንዲሁም አሜሪካውያንንና ሕግ አስከባሪዎችን የሚገድል ማንኛውም ስደተኛ በሞት እንዲቀጣ ጥሪ አድርገዋል። በምርጫው ምሽት ባደረጉት ንግግር ይህ ጠንካራ አቋም ብዙም አልተሰማም።
We're going to have to seal up those borders and we're going to have to let people come into our country.
ድንበሩን መዝጋት አለብን። ሰዎች ወደ አገራችን እንዲገቡ እንፈቅዳለን። ሰዎች ተመልሰው ወደ አገራችን እንዲመጡ እንፈልጋለን። ነገር ግን ተመልሰው ሲመጡ የሚገቡት በሕጋዊ መንገድ መሆን አለበት።
በምክትል ፕሬዝዳንትነት የተመረጡት ጄዲ ቫንስ ከአጀንዳው ውስጥ ሌላ ቁልፍ ጉዳይ አንስተዋል።
በአሜሪካ ፖለቲካ ታሪካዊ በሆነ መንገድ ተመልሰን ወደ ስልጣን መጥተናል። አሁን ደግሞ በአሜሪካ ታሪካዊ በሆነ መንገድ ኢኮኖሚያችንን መልሰን እናሻሽላለን።
የቀድሞው ፕሬዝዳንት ዶናልድ ትራምፕ
እዳችንን እንከፍላለን፣ ታክስ እንቀንሳለን።
አዲስ የሚመጣው አስተዳደር እያደገ ባለው እዳ ላይ ሌላ እዳ ሳይጨምር እንዴት አድርጎ የኢኮኖሚ ግቡን እንደሚያሳካ ብዙም ግልጽ አይደለም። ሆኖም ግን ትራምፕ በዚህ ጉዳይ ላይ እገዛ ሊያደርግ ይችላል ያሉትን ግለሰብ በንግግራቸው አንስተዋል። ግለሰቡም ኢላን መስክ ናቸው። የገንዘብ ብክነትን እና ማጭበርበርን የሚከላከለውን የመንግስት ኮሚሽን እንደሚመሩ ትራምፕ አስታውቀዋል። ትራምፕ በንግግራቸው ኢላን መስክ በቅርቡ ስላመጣቁት ስታርሺፕ ሮኬት አንስተዋል።
And it was a beautiful thing to see and I called Elon and I said Elon was that you?
በጣም ድንቅ ነገር ነበር። ኢላን ጋር ደውዬ አንተ ነህ ሰራው አልኩት። አዎ አለኝ። ሌሎች ያደርጉት ይችላሉ። ሩሲያ ልታደርገው ትችላለች። ቻይና ልታደርገው ትችላለች አልኩት። አይችልም አለኝ። አሜሪካ ካንተ ውጭ ልታደርገው ትችላለች አልኩት። ሌላ ሰው ሊያደርገው አይችልም አለኝ። ኢላን ለዛ ነው የምወድህ አልኩት።
ተንታኞች እንደሚሉት ትራምፕ ኢላን መስክን ማድነቃቸው በዓለም መድረክ ጥንካሬንና ኃያልነትን ለማሳየት የተጠቀሙበት ነው። ስቴፋኒ ቤከር ከሲቲ ለንደን ዩኒቨርሲቲ
ይህ የኛ ሀገር ብቻ ነው ማድረግ የሚችለው የሚለው ንግግር እንደሚመስለኝ የኢላን መስክ የሥራና ቴክኖሎጂ ፈጣሪነት ብቻ ሳይሆን ራይ እንዳለውና ልዩ ተሰጥኦ እንዳለው እንደ አንድ ግለሰብ ብቻ ሳይሆን እንደ ሀገር ጭምር ታላቅ መሆናችንን ለማሳየትም ነው።
ትራምፕ በንግግራቸው በስልጣን ዘመናቸው ስለሚኖራቸው የሥራ መርህ ተናግረዋል።
በአንድ ቀላል መመሪያ ነው የማስተዳድረው። ቃል የተገባ ነገር ይፈጸማል። ቃላችንን እንጠብቃለን።
ቃል ከገቡት ውስጥ ሌላው ደግሞ የአሜሪካ ወርቃማ ዘመን ያሉት እየመጣ መሆኑን እየተመለከተው ነው። ቲና ትሪን ለላከችው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁ የአርብ ምሽት ስርጭታችን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባም ከአሜሪካ ፕሬዚደንታዊ ምርጫ ውጤት ጋር ያቆይናል። ትራምፕ ለምንና እንዴት እንዳሸነፉ የሚተነትን ነው። የአሜሪካ ምርጫ በያዝነው ሳምንት ከመደረጉ በፊት የተሰባሰቡ የሕዝብ ፖለቲካዊ አስተያየት መለኪያዎች በቀድሞ ፕሬዚደንት ዶናልድ ትራምፕና በምክትል ፕሬዚደንት ካማላ ሃሪስ መካከል የነበረው ፉክክር ተቀራራቢ እንደነበረ አመላክተው ነበረ። ዶናልድ ትራምፕ ግን ከሁሉም የማህበረሰብ ክፍሎች በሚባል ደረጃ ከወንዶችም ከሴቶችም እንዲሁም ከላቲኖ ድምጽ ሰጪዎች ድጋፍ አግኝተዋል። የቪኦኤ ዶራ ማክዌር የላከችው ዘገባ አለ፣ እንግዶልዴ እንደሚከተል ያስደምጣል።
የተሰበሰቡ የህዝብ ፖለቲካዊ አስተያየት መለኪያዎች ፍክክሩ ተቀራራቢ እንደነበር አመልክተው ነበር። ዶናልድ ትራምፕ ግን ሰፊ ድጋፍ በማግኘት ምክትል ፕሬዝዳንት ካማላ ሃሪስን በቀላሉ አሸንፈዋል።
ከሁሉም የተወከሉ ናቸው። በሰራተኛ ማህበር የታቀፉና ያልታቀፉ አፍሪካ አሜሪካውያን፣ ስፓኒክ አሜሪካውያን፣ እስያ አሜሪካውያን፣ አረብ አሜሪካውያን፣ ሙስሊም አሜሪካውያን ሁሉም ደግፈናል።
ትራምፕ የንግድ ሰነዶችን በማጭበርበር በ34 ክሶች ጥፋተኛ ቢባሉም ከ20 ዓመታት ወዲህ የህዝብ ድምጽን በማሸነፍ የመጀመሪያው የሪፐብሊካን ፓርቲ እጩ ሆነዋል። ሳሙኤል አብራምስ ኒውዮርክ በሚገኘው የሴራ ሎረንስ ኮሌጅ የፖለቲካና ማህበራዊ ሳይንስ ፕሮፌሰር ናቸው።
Why some candidates are Teflon covered and others are not.
ለምን አንዳንዶቹ ጩዎች ችግሩ እንደተሸፋፈነላቸው አንዳንዶቹ ግን እንዳልተሸፋፈነላቸው ያንን ልነግርሽ አልችልም። ምክንያቱም የዶናልድ ትራምፕ ታሪክ ታውቂያለሽ። ለምሳሌ በትዳር ላይ መማገጥና ሌሎችም የወንጀል ችግሮች በርሳቸው ላይ ምንም ችግር አልፈጠሩም።
ትራምፕ ለድምጽ ሰጪዎች ለአመታት ካስተላለፏቸው መልእክቶች ውስጥ ተቀባይነት ያገኘው የቱ ይሆን? በድጋሚ ሳሙኤል አብራምስ
And that is, I hear you, I understand.
ያምንድነው ችግራችሁ ይገባኛል፣ ነገሮች ጥሩ እንዳልሆኑ ይገባኛል፣ እናም ለረዳችሁሻለሁ፣ ችግሩን ላቀል ፈልጋለሁ የሚለው ነው። ፕሬሱና ሚዲያው አንዳንድ በተናገሯቸው አጨቃጫቂ ጉዳዮች ላይ አተኩሯል። ነገር ግን ዋናው ጠንከር ያለው አሜሪካ ትቅደም የሚለው መልእክት ጎልቶ ወጥቷል።
የትራምፕ የምርጫ ዘመቻ ፖድካስትና ማህበራዊ ሚዲያን በመጠቀም ቁልፍ የሆኑና በሚሊዮን የሚቆጠሩ ተከታዮችን ትኩረት አግኝተዋል። ታም ሪሊ በአሪዞና ስቴት ዩኒቨርሲቲ የህዝብ ጉዳይ ጥናት ፕሮፌሰር ናቸው።
ወጣቶች ላይ አተኮሩ። ድምጽ የማይሰጡት ላይ ማተኮሩ። ለበርካታ አመታት በነበረው የዋጋ ግሽበት ተጠቂ ነበሩ ላይ አተኮሩ። ይህም ውጤት አመጣ።
ፕሬዚደንት ጆ ባይደን ከውድድሩ መውጣታቸውን ተከትሎ ካማላ ሃሪስ ለዘመቻው የነበራቸው ጊዜ 100 ቀናት ያህል ብቻ ነበር። ታም ሪሊ እንደሚሉት ይህ አጭር ጊዜ የማሸነፍ እድላቸውን አጥብቧል። ባይደን በጊዜ ከውድድሩ መውጣት አለባቸው የሚሉ ትችቶች እንደነበሩ ታምሪሊ ተቀሰው ባይደን ቀደም ብለው ቢወጡ ኖሮ ለእጩነት ውድድር ይኖር እንደነበርና ካማላ ሃሪስም እጩ ላይሆኑ ይችሉ እንደነበር ተናግረዋል። በተጨማሪም ካማላ ሃሪስ ተወዳጅ ካልሆኑ ፕሬዝዳንት ጋራ አብሮ መነሳታቸው ችግር እንደፈጠረባቸው ታምሪሊ ተናግረዋል።
የአሜሪካ ህዝብ ለውጥ መፈለጉ ግልጽ ሆኗል። አንዳንድ ሰዎች የሄሪስ መመረጥ በመጥፎም ይሁን በበጎ ጎኑ የባይደን አስተዳደር ተቀጥያ አድርገው አይተውታል።
ሌሎች ተንታኞች እንደሚሉት ደግሞ ካማላ ሃሪስ ከኢኮኖሚው ጉዳይ ይልቅ በውርጃ መብት ላይ ይበልጥ አተኩረዋል። የሪፐብሊካን ዕቅድ አውጪ ጄሰን ሮው ከእነዚህ አንዱ ናቸው።
ከድምፅ ሰጪዎች ከአንድ ከመቶ ያነሱ ናቸው ከውርጃ ጉዳይ ጋር በቀጥታም ሆነ በተዘዋዋሪ መንገድ ሊገናኙ የሚችሉት። ሁሉም ድምጽ ሰጪዎች ከዋጋ ግሽበት፣ ከቤት ውስጥ የኃይል ወጪዎችና ገቢያቸው መቀነስ ጋር በተገናኘ ካለው ችግር ጋር ይኖራሉ።
ካማላ ሃሪስ ነጭ አለመሆናቸው ምን ያህል እንደጎዳቸው መመዘኛ መንገድ የለም። የሴራ ሎረንስ ኮሌጁ ሳሙኤል አብራምስ
ይህ ከዘር ወይም ከዘውጌ ወይም ከጾታ ጉዳዮች ጋር የተገናኘ አይመስለኝም። ትራምፕ ያስተላለፉት መልእክት ከሃሪስ ይልቅ በመላ ሀገሪቱ ከሚገኙ ድምጽ ሰጪዎች ጥያቄ ጋር ይበልጥ ተስማምቷል።
ይህን መልእክት ትራምፕን ለድል አብቅቷቸዋል። ደራ መኳር ለላከችው ዘገባ እንግዶ ወልደነኝ ዋሽንግተን ዲሲ።
ከአሜሪካ ድምጽ እየተላለፈ የሚገኘው የአርብ ምሽት ስርጭት ይቀጥላል። በቀጣዩ ደግሞ የትራምፕ መመረጥ ኔቶና አውሮፓ ላይ ምን አንድምታ እንደሚኖረው ወደ የተነተነው ዝግጅት እንራመዳለን። አውሮፓውያኑ የዩናይትድ ስቴትስ አጋሮች ዶናልድ ትራምፕ መመረጣቸው በጸጥታና ኢኮኖሚያቸው ላይ ምን አይነት አንድምታ እንደሚኖረው እየተነጋገሩ ናቸው። የመጀመሪያው ትራምፕ አስተዳደር ዘመን ከአውሮፓ ህብረትና ከሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ አባል ሀገሮች ጋር በተደጋጋሚ በጎላ አለመግባባት የታየበት ነበረ። የአሜሪካ ድምጹ ሄንሪ ሪጅዌል ሩሲያ ዩክሬን ላይ የከፈተችው ወረራ ስለ ውቅያኖስ ተሻጋሪው ህብረት የአውሮፓ ሀገሮች ያላቸውን ስጋት ይበልጡን ያጎላው መሆኑን ጠቅሶ ከለንደን ተከታዩን ዘገባ ልኳል። ቆንጅታዬ ታስተማናለች።
ትናንት አሙስ ወደ 50 የሚሆኑ የአውሮፓ ሀገሮች መሪዎች ሃንጋሪ ዋና ከተማ ቡዳፔስት ላይ ጉባኤ አካሂደዋል። የአውሮፓ የፖለቲካ ማህበረሰብ ጉባኤ ሩሲያ ዩክሬን ላይ ወረራ መክፈቷን ተከትሎ የተቋቋመው ነው። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን አውሮፓ ለቀጣዩ የፕሬዚደንት ዶናልድ ትራምፕ አስተዳደር በመታደርገው ዝግጅት ለራሷ መቆም ይኖርባታል ብለዋል።
የአሜሪካን ህዝብ ጥቅም ያስጠብቃሉ። ያ ደግሞ ትክክለኛም ነው፣ ጥሩም ነው። ጥያቄው እኛስ የአውሮፓን ጥቅም ለማስከበር ዝግጁ ነን ወይ?
ሩሲያ ዩክሬንን በወረረችበት ባሁን ወቅት የኔቶ ህብረት የአውሮፓ ጸጥታ መሰረትነቱን እንደያዘ መሆኑን በብሪታንያ ሮያል ዩናይትድ ሰርቪስ ኢንስቲትዩት በተባለው ተቋም ተንታኙ ኤድ አርኖልድ እንዲህ ሲሉ አስረድተዋል።
First implication for the alliance is how to continue support for Ukraine.
የመጀመሪያው ዩናይትድ ስቴትስ እንደሚጠበቀው ወታደራዊ እርዳታዋን የምትቀንስ ከሆነ ህብረቱ ለዩክሬን የሚሰጠውን ድጋፍ እንዴት ነው የሚቀጥለው?
የሚፈጠረው ንጥረት አውሮፓ ለተሸፈነ ይቻላታልን? በአውሮፓ ለውጥ ማዕከል ተንታኙ ኢያን ቦንድ ያስረዳሉ።
Yes, but it would take a lot more effort than Europe is making now.
አዎ ነገር ግን አሁን ከምታደርገው በጣም የሚበልጥ ጥረት ማድረግ ይኖርባታል።
ትራምፕ በመረጡኝ ዘመቻዎቻቸው ላይ በሚያደርጓቸው ንግግሮች የሩሲያና ዩክሬን ጦርነትን በአንድ ቀን አስቆመዋለሁ ብለዋል። እንዴት እንደሚያስቆሙት ግን አልተናገሩም። ታዲያ ዩክሬን የማልፈልገው የሰላም ድርድር ውስጥ እንደገባ ልገደድ ነው የሚል ስጋት እንዳደረባት ተንታኞች ይናገራሉ። እንደገና የሮያል ዩናይትድ ሰርቪስስ ተቋሙ ኤድ አርኖልድ እንዲህ ሲሉ ያስረዳሉ።
Actually there might be a bit of a worry where there's some within Europe to say well why would
በርግጥ መስጋቱ አይቀርም። በቅርቡ በድርድር መፍትሄ የሚገኝ ከሆነ አሁን እርዳታ በብዛት መላክ ለምን ይኖርብናል የሚል ጥያቄ አውሮፓ ውስጥ የሚያነሱአሉ።
ትራምፕ በመጀመሪያው ያስተዳደር ዘመናቸው አሜሪካን ከኔቶ በጠቅላላው ሊያስወጧት አስበው እንደነበረ የቀድሞ የዩናይትድ ስቴትስ ባለስልጣናት ተናግረዋል። በለንደን ዩኒቨርሲቲ ኮሌጅ የዩናይትድ ስቴትስ የውጭ ፖሊሲ ጉዳይ ተንታኙ ጆናታን ሞንተን እንዲህ ሲሉ አስረድተዋል።
I think he likes the idea that he's keeping foreign allies
በውጭ ያሉ አጋሮችም ይሁን ባላንጣዎች ምን ያደርጉ ይሆን ይላሉ ማውጣት ማውረዳቸውን እንዲቀጥሉ ማድረጉ ደስ የሚላቸው ይመስለኛል። ያንን የሚፈልጉትን ለማስፈጸም ጉልበት የሚሰጣቸው አድርገው የሚያዩት ይመስለኛል።
የሆነ ሆኖ በቡዳፔስቱ የአውሮፓ የመሪዎች ጉባኤ ላይ የተገኙት የኔቶ ዋና ጸሐፊ ማርክ ሩተ የህብረቱ አባል ሀገሮች የመከላከያ ወጪያቸውን እንዲያሳድጉ አድርገዋል በማለት ትራምፕን አሞግሰዋቸዋል።
When he was president, he was involved in NATO.
ፕሬዝደንት ሳሉ ኔቶ ውስጥ አባል ሀገራቱ የመከላከያ ወጪ ከአጠቃላይ የሀገር ውስጥ ምርት 2% ከፍ እንዲል ያበረታቱን እሳቸው ናቸው።
ሌላው ትራምፕ ዋይት ሃውስ ሲገቡ የዩናይትድ ስቴትስ አጋሮች ኢኮኖሚያቸውን የሚያመሰቃቅል ሁኔታ ሊደቀንባቸው እንደሚችል ተመልክቷል። የዋሽንግተኑ የአሜሪካን ዩኒቨርሲቲ ተንታኝ ጋረት ማርቲን
the declarations or the claims of putting in about 60% or more
Trump ከቻይና በሚገቡ ቃዎች ላይ 60% ወይም ከዛ በላይ ታሪፍ እንጥላለን ማለታቸው ዓለም አቀፍ ንግድን በጣም ያናጋል። በአውሮፓ ህብረት በአጠቃላይው በአውሮፓ በዩናይትድ ኪንግደም እና በሌሎችም አካባቢዎች ላይ ተጽዕኖ ይኖረዋል።
ይህ ሁሉ ተደማምሮ አውሮፓ ውስጥ ስለ ሁለተኛው የትራምፕ አስተዳደር ስጋት ፈጥሯል። ትራምፕ የሚያደርጉትን ለመተንበይ ስለማይቻል ለአውሮፓ መሪዎች ለሚመጣው ለመዘጋጀት አዳጋች እንደሚሆንባቸው ተንታኞች ይናገራሉ።
ቆንጅታ የለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምጽ የአርብ ምሽት ስርጭት ይቀጥላል። የትራምፕ ወደ ዋይት ሃውስ መመለስ አንዳንድ አፍሪካውያን ደስታቸውን ሲገልጹ፣ ሌሎች በተደበላለቀ ስሜት ተቀብለውታል። ይቅርታ፣ የቀድሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እንደገና ወደ ዋይት ሃውስ መመለስ በአፍሪካ ዘንድ የተደበላለቀ ስሜት ፈጥሯል። አንዳንዶቹ በቀጣይ የሚመጣውን ለውጥ ለማየትም ጓጉተዋል። አንዳንዶቹ ደግሞ የቀድሞ የስልጣን ዘመናቸውን በማስታወስ ከመጪው አዲስ የትራምፕ አስተዳደር ብዙም አይጠብቁም። የቪኦኤ ናይሮቢ ቢሮ ኃላፊ ማርያም ዲያሎ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች።
የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ማሸነፍ ለአፍሪካ ጥሩ ነገር ያመጣል ብለው እንደሚያምኑ የቪኦኤ ዘጋቢ በናይሮቢ ጎዳናዎች ያገኘቻቸው ኬንያውያን ለአሜሪካ ድምጽ ተናግረዋል። ድጋፉን ለትራምፕ የሰጠው ማክሲሚሊያኒ ኒዴቲ ከነዚህ አንዱ ነው።
I'm expecting a lot to see happening between the two countries.
በሁለቱ ሀገራት መካከል በኢኮኖሚ ጉዳይ በተማሪዎች ልምድ ልውውጥና በመሳሰሉት ብዙ ነገር ሲሆን ማየት እጠብቃለሁ።
ኤሪክ ሙዌንዳ የትራምፕ ተቃዋሚ የነበሩት የዲሞክራት እጩ ምክትል ፕሬዝዳንት ካማል ሃሪስ ደጋፊ ነበር።
Because she understands the people.
ምክንያቱም እሷ ሰውን ትረዳለች ብዬ አስባለሁ። እሳቸው በጣም ዘረኛ ናቸው፣ ክፉ ናቸው።
የባይደን አስተዳደር በቅርቡ ኬንያን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ያልሆነች የመጀመሪያዋ አፍሪካዊ አጋር አድርገው መርጠዋታል። ኬንያ በሄይቲ የሚገኘውን ከተለያዩ ሀገራት የተውጣጣ ወታደራዊ ኃይል ለመምራት ላሳየችው ድጋፍም 300 ሚሊዮን ዶላር ለመስጠት ቃል ገብተዋል። አንዳንድ ተንታኞች ታዲያ ትራምፕ ሊወስኑት ስለሚችሉት ውሳኔ ስጋታቸውን ይገልጻሉ። ኤድጋር ጊቱዋ በኬንያ በሚገኘው ስትራትሞር ዩኒቨርሲቲ የዓለም አቀፍ ግንኙነት ዲፕሎማሲና የደህንነት ጉዳዮች ተንታኝ ናቸው።
ፕሬዚዳንታዊ ማስፈጸሚያ አዋጆችን ማውጣት ሊጀምሩ ይችላሉ። ለምሳሌ ኬንያ የኔቶ አባል ያልሆነች አጋር ተብላ መሾሟን በተመለከተ በሄይቲ መልሶ ግንባታ ችግሮች ዙሪያ የሚደረጉ ጥረቶችን ሊቀንሷቸው ይችላሉ። 300 ሚሊዮን ዶላር ቃል ተገብቷል። ካሁን ስንት እንደተከፈለ አላውቅም። ነገር ግን ሐሳባቸውን ሊቀይሩና የኔ ችግር አይደለም ብለው ገንዘቡን ሊቀንሱ ይችላሉ።
ጊቱ አክለው እንደየሀገሮቹ ሁኔታ ሌሎች ፖሊሲዎችም ሊለወጡ እንደሚችሉ ይናገራሉ።
Countries like Uganda will benefit because Trump will not really put pressure on them the way
እንደ ዩጋንዳ ያሉ ሀገራት ተጠቃሚ ይሆናሉ። ምክንያቱም ትራምፕ በተመሳሳይ ጾታ አቋማቸው ምክንያት እንደ ባይደን ጫና አይፈጥሩባቸውም። በተቃራኒው ደግሞ ሩሲያ ወደ ሳህል ቀጠናና ሌሎች አፍሪካ አካባቢዎች ዘልቃ ገብታለች። ትራምፕ ሩሲያን ለማስቆም ምንም የሚያደርጉት ነገር አይኖርም።
ገለልተኛ ተመራማሪና የፖለቲካ ተንታኝ የሆኑት ቶም ወልፍ በውጪ የሚኖሩ ዲሞክራቶች ናይሮቢ ውስጥ ባዘጋጁት የምርጫ መከታተያ ድግስ ላይ ተገኝተው ነበር። እሳቸው እንደሚሉት ትራምፕ በኬንያም ሆነ በአጠቃላይ አፍሪካ ውስጥ ዲሞክራሲንና ሰብአዊ መብትን ለማራመድ ፍላጎቱ አይኖራቸውም። ነገር ግን ይላሉ ቶም
In terms of commercial economic competition
በአሜሪካና ኬንያ ንግዶች መካከል ተጨማሪ ግንኙነቶችን ከማዳበር የንግድና ኢኮኖሚያዊ ውድድሮችን ከማበረታታት አንጻር ያ ሊቀጥል እንደሚችል እጠብቃለሁ።
እንደ አውሮፓውያን አቆጣጠር በ2022 ዓመተ ምህረት የኬንያ አጠቃላይ ምርጫ ከተቃዋሚው መሪ ራይላ ኦዲንጋ ጋር የተፎካከሩትን ማርታ ካርዋንም የአሜሪካ ምርጫ ለመከታተል በተሰናዳው ድግስ ላይ አግኝተን አነጋግረናቸው ነበር። ካርዋ የቀድሞ የፓርላማ አባልና የፍትህ ሚኒስቴርም የነበሩ ሲሆን ትራምፕ በስልጣን ዘመን ላይ በነበሩበት ወቅት አፍሪካን በተመለከተ የተጠቀሙትን አዋራጅ ቋንቋ ያስታውሳሉ።
I have greater hopes in what we can do for ourselves, but he hasn't made very good comments about Africa calling us names, but it is the
ለራሳችን ልናደርግ በመንችለው ላይ የበለጠ ተስፋ አለኝ። ትራምፕ ከዚህ በፊት ለአፍሪካ ጥሩ አስተያየት አልነበራቸውም። ስም ይሰጡን ነበር። ነገር ግን እንድንከበርና አብረናቸው በመንሰራቸው አጋሮቻችን እንደ እኩል ሰባዊ ፍጡር እንድንታይ ማድረግ የአፍሪካ መሪዎች ኃላፊነት ነው።
ተመራጩ ፕሬዝዳንት ዶናልድ ትራምፕ ቃለ መሐላ ፈጽመው ስልጣን የሚረከቡት በጥር ወር ነው። በማርያም አዲያሎ ለተጠናቀረው ዘገባ ጽዮን ግርማ ዋሽንግተን ዲሲ።
ከአሜሪካ ድምጽ የአርብ ምሽት ስርጭት ይከተላል። የፕሬዚደንት ትራምፕ መመረጥና የስደተኞች ፖሊሲ ጉዳይን ይመለከታል ቀጣዩ ዘገባችን። ፕሬዚደንት ትራምፕ መመረጣቸውን ተከትሎ ትኩረት ከተሰጣቸው ጉዳዮች መካከል አንዱ የስደተኞች ፖሊሲን የተመለከተ ነው። ፕሬዚደንት ትራምፕ ፖሊሲው በሕገ ወጥ መንገድ ወደ አሜሪካ የገቡትና የሚገቡትን የሚመለከት መሆኑን ቢገልጹም ይህ ፖሊሲ አፍሪካውያን ወጣቶች ላይ ከፍተኛ ተጽዕኖ እንደሚኖረው የአፍሪካ አሜሪካን ኢንስቲትዩት ፕሬዚደንት የሆኑት ዶክተር ታዲዮስ በላይ ይናገራሉ። አስማማው አየነው የስደተኞች ኢኮኖሚና ሌሎች ፖሊሲዎች በወጣቶች ላይ የሚኖራቸውን አወንታዊና አሉታዊ ተጽዕኖ በተመለከተ ከዶክተር ታዲዮስ ጋር ያደረገው ቆይታ መቀጠል ይቀርባል።
የተደበላለቀ ስሜት ነው የተሰማኝ። ለምን የተደበላለቀ ምልህ? አንደኛ ያሳለፍናቸው ያለፉት 3 አመት ተኩል ወይም 4 አመታት ትንሽ አስቸጋሪዎች ነበሩ። እዚህ ሀገር ውስጥም ከሀገር ውጭም ባለው ሁኔታ ፈታኝ ጊዜዎች ነበሩ እንደ ሀገርም ነው። ከዚያ ባሻገር ደግሞ ተስፋ ደግሞ ነው ብለን የምናስበው ምናልባት አሁን የሚመጣው የትራምፕ አድሚኒስትሬሽን እነዚህ አስቸጋሪ ጊዜያቶችን ምናልፍበት ምናልባት የተሻለ ፖሊሲ በኢኮኖሚ አካባቢ በኢኮኖሚ ዙሪያ ፎሬን ፖሊሲ አካባቢ ተለየ ነገር ይመጣል የሚል ተስፋ አይነት ነገር ነው። የተደበላለቀ ነው የኔ ስሜት።
ፕሬዚዳንት ትራምፕ በምርጫ ቀስቀሳቸው ወቅት ትኩረት ከሰጧቸው ጉዳዮች መካከል አንዱ የስደተኞች ፖሊሲን የተመለከተ ነው። ይህ ጉዳይ 47ኛው የአሜሪካ ፕሬዚዳንት ሆነው ከተመረጡ በኋላም ትኩረት የተሰጠ ሆኖ ቀጥሏል። ፕሬዚዳንት ትራምፕ ምርጫውን ማሸነፋቸውን በገለጹበት ንግግራቸው የድንበር ደህንነት ጉዳይ ቅድሚያ የሚሰጡት መሆኑን አረጋግጠዋል።
ድንበሩን መዝጋት አለብን። ሰዎች ወደ ሀገራችን እንዲገቡ እንፈቅዳለን። ሰዎች ተመልሰው ወደ ሀገራችን እንዲመጡ እንፈልጋለን። ነገር ግን ተመልሰው ሲመጡ የሚገቡት በህጋዊ መንገድ መሆን አለበት።
የዌስት አፍሪካ ኢንስቲትዩት ፕሬዝዳንት የሆኑት ዶክተር ታዲዮስ በላይ በበኩላቸው ይህ ፖሊሲ አፍሪካዊ ወጣቶች ላይ ከፍተኛ ተጽዕኖ እንደሚኖረው ይናገራሉ።
ስደተኝነትን በሚመለከት ወይም ደግሞ የስደተኝነት ፖሊሲን በሚመለከት የሚመጣው አድሚኒስትሬሽን እጅግ በጣም የከፋ ነገር ይዞ እንደሚመጣ ከአሁኑ በግልጽ ተነግሮናል። በተለያዩ የካምፔን ሲደረግ ፕሬዚደንት ትራምፕም የእሳቸውም ደጋፊዎች በተለያየ መልኩ አመጣጣቸው እጅግ በጣም የሚያስፈራ የሚመስል ነገር ነው። ይሄን ደግሞ ከንግግራቸውም ብቻም ሳይሆን በፕሬዚደንትነት ዘመናቸው ያየነው ጉዳይ ነው። ይህን እንግዲህ እንዳልኩ ከፖሊሲ አንጻር መገምገም ይቻላል። ለምሳሌ ያህል የተለያዩ የኛን ማህበረሰብ ኢትዮጵያውያኖችንም ኤርትራውያኖችንም የተቀረውንም የአፍሪካን ስደተኞች በተለይ ደግሞ ወጣት እንግዲህ ያው እየተሰደደ የሚመጣው ወደዚህ ሀገር አብዛኛው ከ70% በላይ ያለው ወጣት የሆነ የስራ በስራ እድሜ ላይ ያለ ወጣት ነው ወደዚህ ሀገር እየተሰደደ የመጣው እና በከፍተኛ ሁኔታ እነኚህ ፖሊሲዎች ሲያጠቁ የነበሩት ወጣቶችን ነው። ፕሬዚደንት ትራምፕም በፕሬዚደንትነት ዘመናቸው ሲያወጧቸው ከነበሩት ህግጋቶች ወይም ደግሞ የስደተኝነት ፖሊሲዎች መካከል የተወሰኑትን ብናይ ለምሳሌ ሪሜን ኢን ሜክሲኮ የሚባል ፖሊሲ ነበራቸው። ወይም ደግሞ ስደተኞች ወደ አሜሪካን ሀገር እንዳይገቡ እዛው የህግ ፕሮሰሳቸውን ጨርሰው በዛው ወደ ሀገር እዛው ሜክሲኮ ውስጥ እንዲኖሩ ወይም ደግሞ ከዛ የሚወጡበትን መንገድ ከሜክሲኮ መንግስት ጋር ውል ተዋውሎ ነበር። እሱ አንድ በጣም አስቸጋሪ ፖሊሲ ነበር። እኔም በተደጋጋሚ መላለስ ነበር ያኔ ለ4 አመታት የህግ አገልግሎት ለመስጠት በተለይ ከአፍሪካ ሀገሮች የሚመጡትን ወጣቶች ነበር ሳገኝ የነበረው። ከ95-96% በላይ ያሉት ወጣቶች ነበሩ በዚህ በዩኤስ ሜክሲኮ ቦርደር ውስጥ ወይም ደግሞ በቦርደሩ እየገቡ የነበሩት ወይም እዛ ቦርደር ውስጥ እንዳይገቡ የተከለከሉት። ስለዚህ አንደኛው ፖሊሲ እሱ ነው። ሌላው የትራቭል ባን የሚባል ነው ወይም ደግሞ የጉዞ ክልከላ የሙስሊም ባን እንዲህ አይነት ነገሮች ነበሩ። ታይትል 42 የሚባል ነበሩ። እነኚህ ሁሉ ስደተኞችን ታርጌት ያደረገ በተለይ ደግሞ አፍሪካውያኖችን ታርጌት ያደረገ ነበር። ስለ ሙስሊም ባን ስናወራ አብዛኞቹ በሙስሊም ባን ወይም ደግሞ በትራቭል ባን ውስጥ ከነበሩት ሀገሮች ውስጥ እንደ ሱዳን እንደ ሶማሊያ አይነት ሀገሮች በዚህ ክልከላ ውስጥ ነበሩ። ስለዚህ የተጎዳ የኛ ማህበረሰብ ነው። ስለዚህ ከፖሊሲ ከዚህ ከስደተኝነት ፖሊሲ ጋር በተገናኘ የከፋ ነው እንጂ የተሻለ ነገር ሊመጣ አይችልም።
የአሜሪካ ድምጽ ከምርጫው በፊት አነጋግሯቸው የነበሩት በሜሪላንድ ግዛት ሪፐብሊካን ፓርቲን ወክለው ለሕግ መወሰኛው ምክር ቤት ተወዳድረው የነበሩት ላቫን የማነስዩም ግን ያለፉት 4 አመታት ከ6-15 ሚሊዮን የሚሆኑ ስደተኞች ወደ አሜሪካ በህገወጥ መንገድ መግባታቸውን በመግለጽ የፕሬዚዳንት ትራምፕን ፖሊሲ ደግፈው ይካከራሉ።
ዴሞክራት 2021 ወደ ስልጣን ሲመጡ የመጀመሪያ ነገር ያረጉት ጆ ባይደን እና ካማላ ሃሪስ ትራምፕ አስቀምጦት የነበረ የቦርደር ህጎች ነው ያፈረሱት። በዛ ምክንያት ቦርደሩ ክፍት ሆነ ማለት ነው። ቦርደሩ ክፍት ሲሆን ደግሞ ከስድስት እስከ 15 ሚሊዮን ሰው በአራት አመት ውስጥ ገባ ማለት ነው። ይሄ በማንኛውም ሀገር የማይሆን ቁጥር ነው። እንደዚህ አይነት ማንኛውም ሲስተም አብዞርብ ማድረግ አይችልም። ዳ አሁን ትልቅ ችግር ፈጠረ ማለት ነው።
አዲሱ የዶናልድ ትራምፕ አስተዳደር የፖሊሲ ለውጥ የተገበረባቸዋል ተብሎ ከሚጠበቁ ጉዳዮች መካከል አንዱ የአገሪቱ ኢኮኖሚ ነው። ዶክተር ታዲዮስ የትራምፕ ኢኮኖሚክ ፖሊሲ ሊከተላቸው ስለሚችሉ ነጥቦች እንዲያስረዳሉ።
የሥራ ማጣት፣ ከፍተኛ የሆነ የኑሮ ውድነት፣ እሱን ደግሞ በተለያየ መልኩ ልትመነዝረው ትችላለህ። የቤቱን ዋጋ ልትነግረው ትችላለህ። በየቀኑ የምንመገባቸው ምግቦች ዋጋ ሊሆን ይችላል። አንድ ግሮሰሪ ስቶር ገብተህ የምታየውን የዋጋ ልዩነት፣ የዋጋ ንረትን አይተነዋል ላለፉት ሶስት ዓመት አራት ዓመታት። እሱ እንግዲህ ራሱን የቻለ የፖሊሲ ችግርም ሊሆን ይችላል። ፕላስ ደግሞ ፓንደሚኩንም ተከትሎ እሱም ተከትሎ የመጣም ችግር ሊሆን ይችላል። ስለዚህ አሁን አንደኛው ተስፋ እሱ ነው። እነ ትራምፕ ወይም ደግሞ የትራምፕ አድሚኒስትሬሽን ሲመጣ የተሻለ ፖሊሲ ይዘው ይመጣሉ፣ የተሻለ ኢኮኖሚ ፖሊሲ ይዘው ይመጣሉ። አሜሪካኖች ከዚህ በፊት ያዩትን የዋጋ ንረት እናወርዳለን፣ የኢንትረስት ሬት እናወርዳለን፣ ከፍተኛ የሆነ የስራ መነቃቃት፣ የስራ ፈጠራ እናግዛለን የሚል ሁኔታ ነው ይዘው ይመጡ። ከዚህ ጋር ግን ተያይዞ የዚህ አሜሪካ ውስጥ ያለውን የኢኮኖሚ ሁኔታን ብቻም ሳይሆን አፍሪካ ውስጥም ራሱ ይሄ የእነሱ መምጣት ለአፍሪካ ይዞ የሚመጣው ጠንካራ ጎን ምንድን ነው፣ ጉዳቱ ምንድን ነው የሚለውንም ነገር መመልከት ጥሩ ይመስለኛል። ነገር ይህንም ከፖሊሲ አንጻር ማየት መገምገም ጥሩ ነው። አጓን እንመልከት። አጓን አሁን ብዙ ጊዜ ትራምፕ የአፍሪካን ሀገሮች የሚያዩባቸው አንግሎች በጣም የተሳሳቱ እንደሆነ ላለፉት አራት ዓመታት በስልጣን በነበረባቸው ጊዜ ውስጥ አይተናል። ምናልባት አሁን ይሄ አጓ የሚሰረስ ከሆነ እንግዲህ በአጓ የኢትዮጵያን በለው የተለያዩ የአፍሪካ ሀገሮች ወጣቶች ናቸው ተጠቃሚዎች። በማኒፋክቸሪንግ ኢንዱስትሪ ውስጥ የሚሰሩ ሀገራችን ውስጥ የምናስታውሳለን ብዙ ወጣቶች ናቸው በዛ የስራ እድል አግኝተው የነበሩት። እና ለምሳሌ ኢትዮጵያ እዚህ አጓ ውስጥ አለመኖሯ ወይም ደግሞ የአጓ አግሪመንት ውስጥ መሰረዟ ከፍተኛ የሆነ ስራ አጥነት ኢትዮጵያ ውስጥ አምጥቷል፣ ሌሎችም የአፍሪካ ሀገሮች ውስጥ። ስለዚህ ከትሬድ ጋር ከዚህ ከኮመርስ ግንኙነት ጋር በተገናኘ ያለው የሆነ የራሱ የሆነ ኢምፓክት ይኖረዋል። ከታሪፍ ጋር ደግሞ ሌላውን ማንሳት እንችላለን። ከፍተኛ የሆነ ታሪፍ እናስቀምጣለን ከውጭ ሀገር የሚመጡትን። እንግዲህ የአሜሪካ ፖሊሲ ትራምፕ ፖሊሲ አሜሪካ ፈርስት ፖሊሲ ነው። የሚመረተው ምርቱ በአሜሪካኖች ነው፣ በአሜሪካ ፋክተሪዎች ነው መመረት ያለበት ነው የሚሉት። ከውጭ የሚመጣውን ከፍተኛ ታሪፍ በማስቀመጥ ከፍተኛ ታክስ በማስቀመጥ እንዳይመጡ ዲስከሬጅ ማድረግ ወይም ደግሞ እንዳይገቡ መከልከል ነው። ያለ እንግዲህ ማለት እንደ አጓ አይነት አግሪመንቶችን ከፍተኛ የሆነ የስራ እድል በተለያዩ አፍሪካ ሀገሮች የፈጠረ አግሪመንት ነው። ይህን እነሱንም ሁሉ መከልከል ማለት ነው። ስለዚህ ኢንተርፕሪነርሺፕን፣ ኮመርስን ወይም ደግሞ ንግድን በከፍተኛ ሁኔታ ሊጎዳ ይችላል ማለት ነው። ስለዚህ እሱንም እዚህ ሀገር ውስጥ ያለውን የእኛን ኮሚኒቲ በተወሰነ መልኩ ሽፍት የማድረግ ሁኔታ ቢኖርም ነገር ግን ከአፍሪካ
ዶክተር ታዲዮስ በመጪው አራት ዓመታት ውስጥ በተለይ ትውልደ ኢትዮጵያን በሚመለከቱ የስደተኞችና የውጭ ጉዳይ ፖሊሲዎች ተሰሚነትን ለማግኘትና የድርሻቸውን ለማዋጣት ወጣቶች በየደረጃው ከሚገኙ ተቋማትና ግለሰቦች ጋር በቅርበት የመስራት ባህልን ሊያዳብሩ እንደሚገባም የማጠቃለያ ሀሳባቸውን ሰጥተዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ከአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት ተመልካቾቻችን፣ እንዲሁም አድማጮቻችን። አሁን የአሜሪካን ፕሬዚደንታዊ ምርጫ ከሚመለከቱ ዘገባዎች ወደ ሌሎች ኢትዮጵያን ወደሚመለከቱ ዘገባዎች እንሻገራለን። ሁለት ዓመት ለሞላው የፕሪቶሪያው ስምምነት አስመልክቶ የአሜሪካ ውጭ ጉዳይ ሚኒስትር አንቶኒዮ ብሊንከን ባወጡት መግለጫ ተፈናቃዮች ወደ ቀያቸው ተመልሰዋል፣ እንዲሁም መሰረታዊ አገልግሎቶችም ተመልሰዋል ማለታቸው መሬት ላይ ያለውን ያላገናዘበ ነው ሲሉ ሶስት የትግራይ ክልል ፓርቲዎች ገልጸዋል። ህወሓት ትናንት አመሻሽ ላይ ባወጣው መግለጫ ተፈናቃዮችን ለመመለስ ከኢትዮጵያ መከላከያ ውጭ ያሉ ኃይሎች በስምምነቱ መሰረት መውጣት አለባቸው ብለዋል። በተመሳሳይ ሳልሳይ ወያነ ትግራይና ውድብ ነጻነት ትግራይ የውጭ ጉዳይ ሚኒስትሩ መግለጫ የተፈናቃዮችን ችግር የሚያራዝም ነው ብለዋል። ለዚህ ጉዳይ ዝርዝር ሙልጌታ ጽባ ያሰማናል።
የትግራይ ክልልን መነሻው አድርጎ ወደ ሰሜን ኢትዮጵያ አካባቢዎች ተስፋፍቶ የነበረውን ግጭት ያስቆመው የፕሪቶሪያውን ቶክስ በዘላቂነት የማቆም የሰላም ስምምነት ሁለተኛ ዓመት አስመልክቶ መግለጫ ያወጡት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተፈናቃዮች ወደ ቀያቸው እንደተመለሱ አድርገው መግለጫቸው ተገቢ አይደለም ሲሉ ሶስት ፓርቲዎች ተቃውሞ አቀረቡ። ህወሓት ትላንት ባወጣው መግለጫ ከጦርነቱ በፊት በትግራይ ክልል ስር ከነበሩትና ምዕራብ ትግራይ በሚል የሚጠሩት አካባቢዎች የተፈናቀሉት ሰዎች እስካሁን ወደ ቀያቸው እንዳልተመለሱ ገልጿል። ተፈናቃዮች ለመመለስ መተማመንን ለመገንባትና በክልሉ ጸጥታ ለማስፈን በስምምነቱ መሰረት ከኢትዮጵያ መከላከያ ውጭ ያሉ ኃይሎች መውጣት ይገባቸዋል ሲል አስታውቋል። ፓርቲው በፌስቡክ ገጹ ላይ ባወጣው መግለጫ ዩናይትድ ስቴትስ ስምምነቱ እንዲተገበር የምታደርገውን ጥረት አድንቆ የችግሩን ምንጭ ተረድቶ እልባት ለመስጠት አስቸኳይ የፖለቲካ ውይይት ያስፈልጋል ብሏል። መግለጫው አክሎ የትግራይ ግዛታዊ አስተዳደር አለመመለስና በአካባቢዎቹ የትግራይ አስተዳደር አለመመስረት እስካሁን ያልተተገበሩ ጉዳዮች ናቸው ብሏል። በጦርነቱ ወቅት ተፈጽሟል ላሏቸው በደሎች ፍትህ ለመስጠት ገለልተኛ ዓለም አቀፍ ተቋማት እንደሚያስፈልጉ ህወሓት በመግለጫው ላይ አጽንኦት ሰጥቶበታል። ሌላው በትግራይ ክልል የሚንቀሳቀሰው ውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበ ተፈናቃዮች እንደተመለሱ ተደርጎ መገለጹ መታረም አለበት ብለዋል።
ተፈናቃዮች ተመልሰዋል፣ ቤዚክ ሰርቪስ አግኝተዋል የሚለው ስቴትመንት ግን ፍጹም ከእውነት የራቀ እንደሆነና በቀጣይ ሊደረጉ የሚገባቸው ስራዎችን የሚያደናቅፍ የፕሪቶሪያ ስምምነት ተፈጻሚነትንም የሚያደናቅፍ በተለይ ደግሞ ተፈናቃይ ዜጎቻችን እያለፉት ያለው ህይወት በጣም የከፋ ህይወት ነው። ይህንንም ታሳቢ ያላደረገ ከግንዛቤ ውስጥ ያላስገባ እንደሆነ በአጠቃላይ የምዕራብ ትግራይ ዞን እንዳለ የተመለሰ ተፈናቃይ የለም። ደቡብ ትግራይ በራያም የተወሰነ ክፍል ያልተመለሰ አለ። በምስራቅ ትግራይም እንዲሁ ያልተመለሰ ቦታ አለ። ተፈናቃዮችም የከፋ ህይወት እየኖሩ ያሉበት ሁኔታ አለ።
የተመለሱ ተፈናቃዮችን ቢሆኑ በቂ እርዳታ እንዳላገኙ የጸጥታ ችግር እያጋጠማቸው መሆኑን የገለጹት ዶክተር ደጀን በአካባቢው የጸጥታ ችግር መኖሩን ተናግረዋል። ሳልሳይ ወያነ ትግራይ በበኩሉ በስምምነቱ ግጭት ከማስቆም አልፎ የተለየ ውጤት አልመጣም ብሏል። በሚሊዮን የሚቆጠሩ ተፈናቃዮች አስቸጋሪ ህይወት እየገፉ ናቸው ያለው የፓርቲው መግለጫ ዓለም አቀፉ ማህበረሰብ በትግራይ ያለው ሰብአዊ ቀውስና ፖለቲካዊ ሁኔታ ተረድቶ ተግባራዊ ድጋፍ እንዲያደርግ ጠርቷል። የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን የስምምነቱ ሁለተኛ ዓመት አስመልክቶ ባወጡት መግለጫ የኢትዮጵያ መንግስት በጦርነቱ የተፈናቀሉ ወደ ቀያቸው እንዲመለስ ከመከላከያ ሰራዊት ውጭ ያሉ ኃይሎች ከትግራይ እንዲያስወጣ እንዲሁም ተበዳዮች ማዕከል ያደረገ የሽግግር ፍትህና ታማኝ ሀገራዊ ምክክር እንዲያደርግ ጥሪ አቅርበዋል። ትጥቅ ማስፈታትና የቀድሞ ተዋጊዎች ወደ ህብረተሰቡ የመቀላቀል ስራ እስካሁን አለመተግበሩም ጠቅሰዋል። በሌሎች የኢትዮጵያ አካባቢዎች በተለይ በአማራና ኦሮሚያ ክልሎች ያሉ ግጭቶች እንዲያበቁና ልዩነቶች በውይይት እንዲፈቱ አሜሪካ ጥሪ ታቀርባለች ብለዋል የዩናይትድ ስቴትስ ውጭ ጉዳይ ጽህፈት ቤት መግለጫ። የሰሜን ኢትዮጵያው ጦርነት ከተጠናቀቀና የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ አካባቢዎቹ ላይ የሚነሳው የባለቤትነት ጥያቄ የአስተዳደር ጉዳይ በእንጥልጥል መቆየቱ ይታወሳል። ይሁን እንጂ ባለፈው ነሐሴ 6 ቀን 2016 ዓ.ም ተመረጠ በአማራና በትግራይ ክልሎች መካከል የይገባኛል ጥያቄ የሚነሳባቸው አካባቢዎች ጉዳይ በፕሪቶሪያው ስምምነትና በህገ መንግስቱ መሰረት ዘላቂ እልባት ለመስጠት እንደተቋቋመ የተገለጸው ብሔራዊ አብይ ኮሚቴ ባወጣው መግለጫ በመከላከያ ሰራዊት አስተባባሪነት የፌደራል መንግስቱ በሚመድባቸው ሲቪል መሪዎች በሁለቱም ክልሎች ታዛቢነት በህዝቡ ሙሉና ቀጥተኛ ተሳትፎ የራሳቸው ጊዜያዊ የአካባቢ አስተዳደር እንዲመርጡ አቅጣጫ እንዳስቀመጠ ማስታወቁ ይታወሳል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለ።
ሙልጌታን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር በግድ ላይ የሚገኘውን የነ አቶ ዮሐንስ ቦያለውን የሽብር ክስ ሂደት ለማስቀጠል ተለዋጭ ቀጠሮ ተሰጥቷል። አቃቤ ሕግ ክሱን አሻሽሎ እንዲያቀርብ በከፍተኛው ፍርድ ቤት በተሰጠው ብይን ላይ ለጠቅላይ ፍርድ ቤት ያቀረበውን የይግባኝ ውሳኔ ለመጠባበቅ ነው ተለዋጭ ቀጠሮ የተሰጠው። ተከሳሾቹ በበኩላቸው የፍርድ ሂደቱ መጓተት አሳስቦናል ሲሉ በዛሬው ችሎት ላይ ቅሬታቸውን አሰምተዋል። በሌላ በኩል የፍርድ ቤቱን ትዕዛዝ በመጣስ ማረሚያ ቤት ህክምና እንዳናገኝ ከልክሎናል ሲሉ አቶ ክርስቲያንና አቶ ዮሐንስ አቤቱታ ያቀረቡ ሲሆን ማረሚያ ቤቱ ምላሽ ሰጥቷል። ኬኔዲ አባተ የዚህን ጉዳይ ዝርዝር ያሰማናል።
በአማራ ክልል ካለው የጸጥታ መደፍረስ ጋር በተያያዘ በእነ አቶ ዮሐንስ ባያለው መዝገብ ስር የሽብር ክስ ከተመሰረተባቸው 52 ተከሳሾች መካከል አቶ ዮሐንስ ባያለውና አቶ ክርስቲያን ታደለን ጨምሮ በእስር ላይ የሚገኙ 14 ተከሳሾች ዛሬ ጥቅምት 29 ቀን 2017 ዓ.ም ችሎት ቀርበዋል። ከፍርድ ቤቶች የክረምት ረፍት በኋላ ተከሳሾቹ ዛሬ ለሁለተኛ ጊዜ የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ ችሎት የቀረቡት አቃቤ ህግ ክሱን እንዲያሻሽል በፍርድ ቤቱ በተሰጠው ብይን ላይ ለጠቅላይ ፍርድ ቤት ያቀረበውን የይግባኝ ውጤት ለማየት እንደነበር ከተከሳሽ ጠበቆች አንዱ የሆኑት አቶ ሰለሞን ገዛህኝ አብራርተዋል።
ተከሳሾቹ ባቀረቡት የክስ መቃወሚያ ላይ በተለይ በዚህ በየሟቾችን ስም ተጠቅሶ እንዲሁም ደግሞ የንብረት ጉዳቱ ምን አይነት ንብረት እንደሆነ ተጠቅሶ ተሻሽሎ ይቅረብ የሚል ብይን ሰጥቶ ነበር ከፍተኛው ፍርድ ቤት። በዛ ብይን ላይ አቃቤ ህግ ይግባኝ ብሎ ነበር ክረምት ላይ ክሴን አላሻሽልም በማለት ይግባኝ ብሎ ነበር። ጥቅምት በነበረው ቀጠሮ ላይ የአቃቤ ህግ ይግባኝ ውጤት ለመጠባበቅ ነበር። ሆኖም ግን አልደረሰልንም በማለት ነበረ ለዛሬ የተቀጠረው። የዛሬውም ቀጠሮ የነበረው ያው የአቃቤ ህግ የጠቅላይ ፍርድ ቤትን ብይን ለመጠባበቅ ነበር። ሆኖም ግን ችሎቱ አቃቤ ህግ የይግባኝ ምን ላይ ምን ደረጃ ላይ ደረሰ ጠይቆት በችሎት አቃቤ ህግም ጉዳዩ ያላለቀና ለህዳር 19 የተቀጠረ መሆኑን ነው የገለጸው።
ጠቅላይ ፍርድ ቤቱ በይግባኙ ላይ ብይን ለመስጠት ለህዳር 19 መቅጠሩን አቃቤ ህግ ካሳወቀ በኋላ በችሎቱ ከተገኙ ተከሳሾች መካከል የአማራ ክልል ምክር ቤት አባል የነበሩት አቶ ዮሐንስ ባያለው ቅሬታቸውን አሰምተዋል። ከአንድ አመት ከሶስት ወር በላይ ዋስትና ተከልክለን ፍትህም ሳናገኝ በእስር ላይ እንገኛለን ያሉት አቶ ዮሐንስ ሳይፈረድባችሁ ተፈርዶባችኋል እየተባልን ነው ሲሉ አመልክተዋል። በከፍተኛ ወንጀል ተከሰን አፋጣኝ ፍትህ ማግኘት ሲገባን እስካሁን በቀጠሮ ብቻ እየተመላለስን ነው በማለትም ምሬታቸውን የገለጹ ሲሆን አክለውም በዚህ ሂደት ፍትህ እናገኛለን ብለን ፍርድ ቤት መምጣት አስፈላጊ አይደለም ብለዋል። እናንተን የሚጠቀሟችሁ ዳኝነት እየተካሄደ ያለ ለማስመሰል ነው እንጂ ዋስትና ወይ ፍትህ ሳናገኝ በእስር እንድንቆይ ማድረግ ነው የተያዘው ሲሉ ማክለው ገልጸዋል። በዛሬው ችሎት ላይ ከተሰየሙት ሁለት ዳኞች አንዱ የሆኑት የመሃል ዳኛው ለቅሬታው በሰጡት ምላሽ ለፍርድ ሂደቱ መራዘም የፍትህ ስርዓቱን በመክንያትነት አንስተዋል። የፍትህ ስርዓቱ ማሻሻያ እንዲደረግበት እኛም ሐሳብ ሰጥተናል ያሉት ዳኛው በፍትህ ስርዓቱ እናንተም አቃቤ ህግም ይግባኝ መጠየቅ ትችላላችሁ፣ በመሆኑም በአቃቤ ህግ ይግባኝ ጠቅላይ ፍርድ ቤት የእናንተን መዝገብ አግዷል። እገዳው እስኪነሳ እኛ ምንም ማድረግ አንችልም ብለዋል። የጠቅላይ ፍርድ ቤትን ውሳኔ ተከትሎ እኛ ወዲያውኑ ሂደቱን እንቀጥላለን ሲሉ ማክለዋል። በመሆኑም የጠቅላይ ፍርድ ቤቱን ብይን ለመጠባበቅ ለህዳር 20 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥተዋል። በተመሳሳይ የአማራ ክልል የጸጥታ መደፍረስ ጉዳይ ክስ የተመሰረተባቸው እነ ዶክተር ወንደሰን አሰፋም በአንድ አይነት ሂደት ላይ እንደሚገኙ ጠበቃና የህግ አማካሪ ሰለሞን ገዛህኝ ይገልጻሉ።
በእነ ዶክተር ወንደሰን አሰፋ መዝገብ ላይ አቃቤ ህግ ይግባኝ ብሎ ነበር። በዚህ ጉዳይ ጠቅላይ ፍርድ ቤቱ ከሁለት ቀጠሮ በኋላ አያስቀርቡም በማለቱ እና በመስጋቱ እኛ መቅረብ ሳያስፈልገን የእነ ዶክተር ወንደሰን ጉዳይ ይቀጥላል ብለን ስናስብ ከጠቅላይ ፍርድ ቤት ሲሻልበት ወደ ሰበር ይዞት ሄዱ። አሁን የሰበር ውሳኔ ተጠባበቀን ያለ ዶክተር ወንደሰን
ከሳምንት በፊት በነበረው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ የምክር ቤቱን አባል አቶ ክርስቲያን ታደለን ጨምሮ የክልል ምክር ቤት አባላትና ሌሎችም የሽብር ተከሳሾች ፍትህ ሳያገኙ ለረጅም ጊዜ ታስረው ይገኛሉ በሚል በፍትህ ሂደቱ ላይ ለተነሳላቸው ጥያቄ ጠቅላይ ሚኒስትር አብይ አህመድ ቀጥተኛ ምላሽ አልሰጡም። በዛሬው ችሎት የተነሳው ሌላው ጉዳይ ከመብት ጥሰት ጋር የተገናኘ ሲሆን አቶ ክርስቲያን ታደለና አቶ ዮሐንስ ቧያለው በአዲስ አበባ በሚገኙ ሁለት የህክምና ማዕከላት ጠቅላላ ህክምናና የአይን ህክምና እንድናገኝ በፍርድ ቤቱ የተሰጠው ተደጋጋሚ ትዕዛዝ ተፈጻሚ ያልሆነም ሲሉ አመልክተዋል። ማረሚያ ቤቱ በጽሁፍ በሰጠው ምላሽ ህክምና የተጠየቀባቸው ተቋማት ተራራማና ጫካ ያለበት አካባቢ የሚገኙ በመሆኑ ለጥበቃ ስራ አመቺ ስላልሆኑ ነው እስካሁን ወደ ህክምና ማዕከላቱ ያልተወሰዱት ብሏል። አቶ ክርስቲያን ባሰሙት አቤቱታ ህክምና የጠየቅንባቸው መቅረዝ ሆስፒታልና ዲማ የአይን ህክምና ማዕከላት ከተማ ውስጥ ቤተ መንግስትና ፍትህ ሚኒስቴር አካባቢ የሚገኙ ናቸው ካሉ በኋላ በእስር ላይ ባለው አያያዝ ምክንያት የደረሰብንን የአይን ጉዳት ሆን ተብሎ እንዳንታከም ተደርገናል ብለዋል። ለዳኝነት ክብር ስትሉ ትእዛዛችሁን አስከብሩ ሲሉ ማመልክተዋል። አቶ ዮሐንስ በበኩላቸው በራሳችን ገንዘብ ነው መታከም የተከለከለው፣ ሁለት ታሳሪን ወደ ህክምና ማዕከል መውሰድ ለጸጥታ ችግር ነው ከተባለ ያሳዝናል። የፍርድ ቤቱ ትእዛዝ የማይከበር ከሆነ ማረሚያ ቤት የፖለቲካ መሳሪያ ሆኗል ማለት ነው ሲሉ ቅሬታ አቅርበዋል። ዳኛው በሰጡት ምላሽ በዛሬው ችሎት ላይ ሶስተኛው ዳኛ ስላልተገኙ ሰኞ ዕለት ከእርሳቸው ጋራ በመሆን የፍርድ ቤቱ ትእዛዝ ካለመፈጸሙ ጋር በተገናኘ ተገቢ ነው የምንለውን ውሳኔ እንሰጣለን ብለዋል። ትእዛዝ ካልተፈጸመ የፍርድ ቤቱ ችግር ነው የሚሆነው ሲሉም ቅሬታ አቅራቢዎቹ ህክምና እንዲያገኙ እንደሚደረግ ተናግረዋል። ከሐምሌ 28 ቀን 2015 ዓ.ም ተመረጥ ጀምሮ በእስር ላይ የሚገኙትን አቶ ክርስቲያን ታደለና ከነሐሴ 9 ቀን 2015 ዓ.ም ተመረጥ ጀምሮ የታሰሩትን አቶ ዮሐንስ ቧያለውን ጨምሮ በክስ መዝገባቸው ስር የሚገኙ 52 ተከሳሾች የአማራ ክልል መንግስትን በኃይል ከስልጣን በማውረድ የክልሉን ስልጣን ለመቆጣጠር በመቀጠልም የፌደራሉን መንግስት በኃይል ወደ ድርድር ለማምጣት ይካል ሆነም በኃይል እርምጃ ለማስወገድ ተስማምተው ለተግባራዊነቱ በመስራት ላይ ነበሩ በሚል ነው የወንጀልና የሽብር ክስ የተመሰረተባቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለቀደመው ዘገባ አመሰግናለሁ። በቀጣዩ ዘገባ ደግሞ ወደ ወሎ እናቀናለን። ባህላዊ መንገድ የሚዘጋጀው የወሎ ጭስ ተፈጥሯዊ ግብአቶችን ተጠቅሞ ስለሚቀመም በርካቶች ተመራጭ አድርጉታል። ምርቱ ለብዙዎች የሥራ ዕድል በመፍጠር የሚታወቃል። ከ60 በላይ የተለያዩ አገር በቀል እጽዋቶችን በመጠቀም እንደሚቀመም የሚነገርለት የወሎ ጣን በአካባቢው መጠሪያ የወሎ ጭስ አገር አቀፍ ዕውቅና ለማሰጠት ጥናቶች መጠናቀቃቸውን የወሎ ዩኒቨርሲቲ አስታውቋል። መስፍን አራጌ ዝርዝሩን ይዟል።
የደሴ ከተማ ኗሪዋ ወይዘሮ ስመኝ በቀለ ባህላዊ የጣን ንግድ ጥርሴን የነቀልኩበት ስራ ነው ይላሉ። ለዚህ ደግሞ የወሎ ጣን በአካባቢው አጠራር የወሎ ጭስን በባለውለታነት ያወሱታል። ዛሬ በህይወት ከሌሉት እናታቸው ስራውን ተምረው ቤተሰባቸውን እየመሩ ያሉት በዚሁ ዘርፍ ነው።
ሳኑ 200 ብር የመቶ አለ። በሳም ተሰፍሮ 200 ኪሎ 300 ነው። የምን ያክላል? አንድ ኪሎ
እኔ ይቀላቀል ብለው
ቆንጆ አድርጌ ቀላቀል የምጥን ማለት ነው። ቤተሰብ ነበር የሚሰራው። በኋላ እናቴ ከለለች በኋላ ራሱ እኔ ከያዝኩት እንኳን ወደ 6 አመት ወደ 7 አመት ነው፣ ግን ብዙ ጊዜ ነው። ከዛም በፊት እናቴ ጋር ነው የጋራ የምንሰራው። አሁን ግን ብቻዬን እንኳን ከያዝኩት ወደ 7 አመት ምናምን ሆኗል። እግዚአብሔር ይመስገን ጥሩ ነው ስራው። ከብዙ ሀገራት በቅ ያቀጫው ባህር ዳር፣ ጎንደር፣ ጎጃም፣ አዲስ አበባ ውጮች ራሱ እንልካለን እኛ ወደ አሜሪካን የራሱ ዱባይ ሁሉ መልካቸው የሆነት አለ።
የወሎ ጭስ ከግብይቱ ባሻገር ባህላዊ ትውፊቱ፣ ተፈጥሯዊ ግብአቱ፣ ጥበባዊ ቀመሩ ለብዙዎች የእርካታ ምንጭ እንደሆነ ይነገራል።
ይሄ ነጭ ሉባንጃ ነው። ይሄኛው ጥቁር ሉባንጃ ነው። ሉባንጃ ጃዊ ይባላል በወሎ ቋንቋ። ወደ ሌላው ደግሞ ሉባንጃ ጃዊ ነው የሚባለው። ጥቁርና ነጭ ነው። ይሄኛው ጣን ነው። አንድ ላይ ነው ሪሚክስ ሆኖ ያው ጣም የሚሰጠው። ይሄኛው አደናብስ ነው። ይሄ ቀበርቾ ነው። ያው ጥቁ ለብዙ ነገር ነው ጥቅም፣ መድኃኒት ነው። የሆነ በአካባቢያችን ራስ ትላትል ባም ነገር ምናምን ሲፈጠር የማጥፋት ባህሪ ያለው አይወድም። ትንሽ ነገር ቆንጠር ተደርጎ ይጨሳል። ለምች ነገር መድኃኒት ነው። አቦል ቡና ላይ ትንሽ ሳይበዛ ተወቆ ብዙ መፍትሄ አለው። የቀበርቾ ማለት ነው። ይሄኛው ያው ደግሞ የሀገራችን ማቴሪያል ነው። ያው ግን የሀገራችን ማቴሪያል ብቻውን ጭሳል። ብዙ ቅመማ ቅመሞች አሉ የሚገቡት፣ ብዙ ነገር እነዚህ ይገባሉ። ሚክስ የሚባል ቅመም አለ፣ የራሱ ሚክስ አለ፣ ሽቶ አለው፣ ሰንደል ሁሉ ይገባል። ይሄ ሁሉ ገብቶ ነው ጭስም ነው። ጭሱ ደግሞ ወይ ባለ ቀንጦ እንብስ ቅጥቅጥ የሚባል በሀገራችን ዙሪያ የሚገኝ ፍራፍሬ እንጨት ነው። እነ ባህር ዛፍ ምናምን ብዙ ነገር እንትን አለው። እሱውና ያው በቅመም ነው የሚታሸው ጭስና። ይሄኛው ደግሞ ያው ነጭ ቡኬ ነው። ያ ወደ ቀለም ያው የምግብ ከለር እንሰጠውና የምግብ ከለሮችን ከለር ሰጠናቸው እንደረድረዋለን እኛ ለውበት ነው። ስንሰራው ግን ሪሚክስ ነው የምናደርገው። ብቻውን የሚጨስ ነገር አይደለም። እኛ ከሁሉም ነገር ቀላቅለን ስንመጥነው ነው ጭስ ጭስን የሚያመጣው። ይሄ ወይባ ነው የሚባለው፣ እዛ የሚገኘው እንጨት ወይባ። ጥቁ ለብዙ ነገር ነው፣ ለሴቶች ነው። አብዛኛውን ለወላድ ሴቶች ናቸው። ለማህፀን ነው። ለማህፀን ቆሻሻ ምናምን አጣጥቦ የመውጣት ባህሪ ያለው፣ ለወገብ ለሚያማት ሴት ለውበት ለብዙ ነገር ነው ተጠቅም። በጭት ምክንያት አገራችንን እየገለጸ ነው። ኢትዮጵያ ማሳየታችን ነው።
በወሎ ዩኒቨርሲቲ የሀብት ልማትና ገቢ ማመንጨት ዳይሬክተር የማርሸቱ ለአሜሪካ ድምጽ እንደገለጹት የወሎ ጭስ ሰዎች ተፈጥሯዊ ምርትን እንዲጠቀሙ የሚያበረታታ ልዩ ባህላዊ መገለጫዎች ያሉት የወሎ መታወቂያ ነው ይላሉ።
የወሎ ጭስ በኬሚካል የበለጸገ አይደለም ወይም በፋብሪካ ገብቶ የወጡ ባለመሆኑ ለጤና ከፋብሪካ ከወጡት ወይም በአገራችን እየተሸጡ ከሚገኙት የጭስ አይነቶች ለጤና ጉዳቱ በጣም ዝቅተኛ መሆኑን ነው ጥናቶቹ የሚያመለክቱት። እንግዲህ የወሎ ጭስ ወደ 54 የሚጠጉ ውህዶች አሉት ውስጡ። ሌሎቹ የመተንፈሻ አካላት ላይ በርካታ ጉዳት ያደርሳሉ። ለምሳሌ አስምንና የመሳሰሉትን ጉዳት የሚያደርሱ ሲሆን የወሎ ጭስ ግን እጅግ ዝቅተኛ የሆነ ጉዳት ወይም ዝግባ የሚባል ጉዳት እንደሌለው ነው ጥናቶቹ የኛ ግኝት የሚያመለክተው። ከዚህም በተጨማሪ ተፈጥሯዊ የሆነ በመሆኑ ቃናውና ለዛውን የተጠበቀ የአካባቢ ማህበረሰብ ምንነት የሚያሳይ እጅግ ተፈላጊ የጭስ አይነት መሆኑን ነው የሚያመለክተው።
የባዓል ማድመቂያ የቤት ማማሟቂያ ጭምር ነው የወሎ ጭስ።
ብዙ ጊዜ ረፍት የለኝም በረፍት ሰዓትና በበዓል ቀናት የወሎን ጭስ በጣም ነው የምጠቀመው። ከጎረቤቶቼና ባዘቦት ለሁሉም ቀን የወሎን ጭስ በጣም እንጠቀማለን።
መልካም ማዛውን የሚወዱ አሽከርካሪዎች ሳይቀሩ ከመኪናቸው አያርቁትም የወሎ ጭስን።
ታምራት መከተ ባላለው ደሴ አካባቢ ነው ተወልጄ ያደኩት። ኢትዮ ቴሌኮም ሹፌር ነኝ። ያው የወሎ ጭስ በጣም ታዋቂና ቆንጆ ነው። እኛ ራሱ መኪና ላይ እንደዚህ ቻርገን ቀዋን ይዘን በጣም እንጠቀማታለን። በጣም ቆንጆ ነው የወሎ ጭስ። በጣም አሪፍ ነው። የመኪናን ሽታን ይቀይራል። አሪፍ ነው።
ይህን ተፈጥሯዊ ሀብትና ባህላዊ አመራረት በአገር አቀፍ ደረጃ እውቅና እንዲያገኝ አስፈላጊው ጥናትና ቅድመ ዝግጅት መጠናቀቁን የሚናገሩት የወሎ ዩኒቨርሲቲው የሀብት ልማትና ገቢ ማመንጨት ዳይሬክተሩ ናቸው።
የወሎ ዩኒቨርሲቲ ከዚህ በፊት የወሎ የወል ሀብቱ የሆኑትን የወሎ ገቢ፣ የደሴ ሳፋን የመሳሰሉትን የፓተንት ወይም አእምሯዊ ንብረት ባለቤትነትን የማሰጠት ስራ ሰርቷል። አሁን በተጨማሪ ደግሞ የወሎ ጭስን በተመለከተ ጥናት ሲያስጠና ቆይቷልና የወሎ ጭስ በወሎ አካባቢ በሶስት ዞኖች በተለይ በደቡብ ወሎ፣ በሰሜን ወሎና በኦሮሞ ብሔረሰብ ዞን ጥሬቃ የሚገኝ ሀብት ነው። ይህንን ሀብት ደግሞ በፓተንት ለማሰጠት እና ከሌሎች ጭሶች የተለየ መሆኑን የሚያመለክቱ ጥናቶችን በማስጠናት ለህዝብ ይፋ አድርገናል።
የስንት ነው ያለው?
የስንት ነው ያለው?
ይሄንን ምርት አንደኛ በዘመናዊ መልኩ ለመጠቀም በተለይ እሴት ጨምሮ አሽጎ አቀነባብሮ ተፈጥሮውን እንደጠበቀ ለገበያ ለማቅረብ በመሰራት ላይ እንገኛለን። ነገር ግን እዚህ አካባቢ ላይ እንደ በተለይ በኮንትሮባንድ የሚገቡ በርካታ የጭስ አይነቶች አሉ። ለጤና ከፍተኛ ጥንቅነት ያላቸው ምንነታቸውም አይታወቅ ከጤና አኳያ በርካታ ጉዳቶች የሚያስከትሉ የምርት አይነቶች አሉ። በቃ በህገ ወጥ መንገድ የሚገቡና ይሄንን ከመከላከል አንፃር ማህበረሰቡን በአግባቡ በማደራጀትና ግንዛቤ በመፍጠር ይሄንኛውን አገር በቀል የሆነውን ጭስ እንዲጠቀሙ ማድረግ ይጠበቅብናል።
የወሎ ጭስ አገር አቀፍ ውቅና አግኝቶ ግብይቱን ለማዘመንና በዘርፉ የተሰማሩ ሻጮችን በማህበር ለማደራጀት የደሴ ከተማ አስተዳደር ንግድና ገበያ ልማት መምሪያ አስፈላጊውን ሁሉ እንደሚያደርግ አረጋግጧል። የመምሪያው ኃላፊ ዮናስ እንዳለ
የወሎ ጭስ በሌሎች አካባቢዎች ላይ በስፋት ያልተለመደ እኛ አካባቢ ደግሞ የተሻለ እውቅና ያለውና ለሁሉም መስፋፋት ያለበት ስለሆነ የወሎ ዩኒቨርሲቲ የጀመረውን ጥናት እኛም እናግዝ ነው የሚሆነው እንደግፍ ነው የሚሆነው እኛም አንድ ተግባር ስለሆነ ማለት ነው። በዚህ ዘርፍ ላይ የተሰማሩ ሰዎችን የማወያየት የማደራጀት እና በዘርፉ ተጠቃሚ እንዲሆኑ የማድረግ ስራ መስራት ያስፈልጋል። በእርግጥ ከዚህ በፊት ብዙ ተቀናይተን የሰራነው ስራ የለም። በቀጣይ ግን ከዩኒቨርሲቲ ጋር በጋራ ሆነን መስመር እንዲይዝ እና በሁሉም አካባቢ እንዲተዋወቅ የወሎ ብቻ ሳይሆን የሁሉም አካባቢ ምርት እንዲሆን ስለዚህ በተለይ ደግሞ በጣም በሰፊውና በተደራጀ መንገድ የሚሰሩትን ስፔሻሊ ደግሞ እዚህ የአራዳ ሸፍተር አካባቢ ያሉትን በደንብ የማደራጀት ስራ ዓለም አቀፍ ወይም ሀገር አቀፍ እውቅና እንዲኖር የማድረግ ስራ መስራት ያስፈልጋል።
ኑሯቸውን በወሎ ጭስ ንግድ ላይ የመሰረቱ ሰዎች የሚያስተላልፉት መልእክት አላቸው። አስተማማኝ የግብይት ቦታ ማግኘት።
እናቶቻችን እኛን አሳድገውበታል የወሎ ጭስ። አሁንም እኛም ወልደን አግብተን ቤተሰብ ወንድሞቼ የምረዳው በዚህ ነው። ልጄን የማስተምረው በዚህ ነው። ብዙ ነገር የቤት ኪራይ የምንከፍለው በዚህ ነው። ግን አሁን ችግራችን እኛ ያው በመንገድ ልማት እየተባለ ያው ቦታ አሳጥተውናል አልሰጡንም ለኛ
የከተማዋን ግድና ገበያ ለማት መምሪያ በዘርፉ የተሰማሩ ሰዎች ቁጥር ምን ያህል እንደሆነ መረጃው እንደሌለው ቢገልጽም የወሎ ጪስ ግብይት በስፋት በሚካሄድበት አራዳ አካባቢ ተንቀሳቅሶ የጎበኘው የአሜሪካ ድምጽ ሪፖርተር በትንሹ ከ50 በላይ የሚልቁ ሰዎች በሽያጭ ላይ መሰማራታቸውን አስተውሏል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
መስፍንን በእጅጉ አመሰግናለሁ። አብራችሁን ስላመሻችሁ በጣም እናመሰግናለን። መልካም ምሽት ይሁንላችሁ። መልካም የሳምንት ማብቂያ ይሁንላችሁ። Thank you.